የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከሀገር የወጡ ጥርሶችንና ሰነዶችን ለዓመታት ሲሰበስብ የኖረ ነዋሪነቱንም በለንደን ያደረገ ኢትዮጵያዊ ነው።
ከሀገር ከወጣሁ 26 ዓመቴ ነው እና ኢትዮጵያ ውስጥ ያለውን የአሰራር ነገር አላውቅም። ግን በዚህ አገር ባየሁት መሰረት አንድ ጥያቄ በጣም ዘገየ ቢባል ከሁለት ወር ግፋ ቢል ከሶስት ወር እንኳን የማይበልጥ ነገር ነው። የአዲስ አበባ ከተማ አስተዳደር እስካሁን ድረስ የወሰዳቸው እርምጃም የለም፣ እኔም ጋራ ምንም አይነት ግንኙነት አላደረገም እና በዚህ መሰረት ነው ተስፋ መቁረጥና
አቶ አለባቸው ደሳለኝ ያሰባሰባቸውን ታሪካዊ ቅርሶችና ሰነዶች ወደ ሀገር የሚገቡበትን መንገድ ፍለጋና የገጠመውን ፈተና ቀደም ሲል አጫውቶን ነበር።
አለባቸው የተረዳኋቸው ያላቸው ጉጉት በጣም ከፍተኛ ነው። በነገራችን ላይ እሳቸው በራሳቸው ኑሮ ላይም ቤታቸውን በቅርስ ሞልተው ቤተሰባቸው በስነ ስርዓት እንዳይኖሩም ተጽዕኖ ያደረጉ ናቸው። ለቅርሶቹ ትልቅ ቦታ ሰጥተው ማለት ነው።
የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳውን ነው የሰማችሁት። አሁን ያቶ አለባቸው ጥያቄ ሰሚ ያገኘ እቅዱም የሚይዝ ይመስላል። ሙሉ ዝግጅቱ ቆየት ብሎ ከሚቀርቡት ውስጥ ነው። የሙዚቃውን ዓለም በቃኝ ብሎ ትቶ ከሄደ ቢሰነባብትም ዘመን የጠገቡ የሙዚቃ ስልቶቹ ግን በተከተለው ትውልድ ድምፃውያንም እንደ አዲስ እየተዜሙ ነው። ገና ብዙ የሚዜሙም ይመስላሉ። የእነኛ ተወዳጅ ዜማዎች ባለቤት ሙሉቀን መለሰም ለምሽቱ የሙዚቃ ወግ ተመልሷል። ሁለተኛው እንግዳችን እቁ የቤዝ ጊታር ተጫዋች ቶማስ ጎበናም ለሌላ ዘና ተብሎ የሚደመጥ የሙዚቃ ዓለም ወግ አብሮን ያመሻል። የአዲስ አበባው መስኮት ሲከፈት ታዲያ በአዲስ ዓመት ሳቢ ተጋባዦች ኢትዮጵያዊ ጥበብና ብልሃት ዙሪያ ሐሳባቸውን ማካፈል የወደዱ እንግዶች ይዟል። ሰዓቱ ይፍቀድ እንጂ በቀጠሮ ለሚሰማው የሰንበት ምሽት ቅንብር የምሽቱ የመጽሔት ለዛዎች በርከት አድርገናል። ጤና ስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ መስከረም 25 2012 ዓ.ም ከተረኛው አቀናባሪ ብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። በእኔም በኩል ዜናውን የማሰማችሁ ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ፣ እንደዚሁም ቴክኒሽያኑ ሾጋን ቻንግ በስቱዲዮ አብረውኝ ይገኛሉ። እሬቻን በዓል እያከበራችሁ ላላችሁ ሁሉ ከአሜሪካ ድምፅ ራዲዮ ጣቢያ በድጋሚ እንኳን አደረሳችሁ። ዓመታዊው የኦሮሞ ሕዝብ የምስጋና በዓል የእሬቻ በዓል ዛሬ በሆራ አርሰዴ ቢሾፍቱ ላይ ሲከበር ደማቅና የሕዝቦችን ትስስር ያጠናከረ ነው ሲሉ የበዓሉ ታዳሚዎች ገልጸዋል። እጅግ ከፍተኛ ቁጥር ያለው ታዳሚ የተገኘበት ይህ የኦሮሞ ሕዝብ የምስጋና በዓል በሰላም መጠናቀቁን የክልሉ ባለሥልጣናት ተናግረዋል። ዘርዘር ያለ ዘገባና የተሳታፊዎችን አስተያየት በምሽቱ በዘገባዎች ይዘናል። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ ከተማ ዙሪያ በሚሰማው የተኩስ ድምፅ አለመረጋጋት ውስጥ መግባታቸውን የከተማይቱ ነዋሪዎች አስታወቁ። ከማን እንደሚተኮስ በምን ምክንያት እንደሚተኮስ አለማወቃቸውም ግርታ ውስጥ እንዳስገባቸው እየተናገሩ ነው። የወረዳው አስተዳደርና ጸጥታ ጽሕፈት ቤት ማምሻውን ለአሜሪካ ድምፅ በስልክ በሰጠው መግለጫ መትረየስና አልሞ መቺ የጦር መሳሪያ የታጠቁ ኃይሎች ወደ ከተማው ለመግባት የሚያደርጉትን ጥረት የክልልና የፌዴራል ጸጥታ ኃይሎች እየተከላከሉ ናቸው ብሏል። ሪፖርተራችን መስፍን አራጌ ከደሴ ተጨማሪ ይዟል።
ስሜ እንዲጠቀስ ድምፄ እንዲቀረጽ አልፈልግም ያሉ አንድ ያጣዬ ከተማ ነዋሪ ከትናንት ጀምሮ በከተማ ዙሪያ በሚገኙ ተራራማ አካባቢዎች የሚሰማው የተኩስ ድምፅ በተለይ የንግድ እንቅስቃሴው ላይ ተጽዕኖ አሳድሯል ያሉ ነው። እንደ አስተያየት ሰጪው የሰዎችና የተሽከርካሪዎች እንቅስቃሴ ባይገታም በርካታ ሱቆች ተዘግተዋል። ከወራት በፊት በከተማ የደረሰው አሳዛኝ የሞትና የንብረት ውድመት አደጋ እንዳይደገም ስጋት አለን ያሉት አስተያየት ሰጪው የክልሉ መንግስት በስፍራው አስተማማኝ የጸጥታ ኃይል እንዲያሰፍር ጠይቀዋል። ድምፄን እንጂ ስሜን አትጠቀም ያሉኝ ሌላው የከተማ ነዋሪ ደግሞ ይህንን ይላሉ።
አልፎ አልፎ በዚህ በተራራ አካባቢ ተኩሶች አሉ። ከየት እንደሆነ መነሻው አይታይም፣ ምክንያቱም ቤት ውስጥ ስለሆን ማለት ነው።
ሱቆች አካባቢ እንደዚህ ዝጎች ናቸው። አንዳንድ ነገር ለመግዛት ስትፈልግ ሱቅ እንኳ የማታገኝበት ሁኔታ አለ። ህዝቡ ግን ይንቀሳቀሳል፣ እግር ይንቀሳቀሳል፣ ወደ ቤተክርስቲያን ይሄዳል፣ በእግሩም ወደ የሚደርስበት ይደርሳል። ግን ምንድነው የንግዱም ስራ ምናምን ስርአቱን ስላለ ከዛ አንጻር ይመስለኛል የተዘጉ ሱቆች ማለት ተኩሶች አልፎ አልፎ ይሰማሉ። በተራራ አካባቢ ከማን ይሁን ከምን አይታወቅም።
የጸጥታ አካላት ሳሉ
በቂ የመከላከያ ኃይል አካባቢ የተሰራጨ ኃይል እንዳለ ይነገራል። ያ ህዝቡም የበፊቱም ችግር ስላለ የሚያም ፍርሃት ይመስለኛል። ሱቃቸውንም ባለፈው ስለተዘረፉ ምንም ስላሉ ቀድሞ የመዝጋቱም ምኑ ሊኖር ይችላል የሚል ነው። ይህ እዚህ አካባቢ ገሌ ሞታል ሲባል አልሰማሁም።
በሌላ በኩል ከተማዋ አልተረጋጋችም፣ በስፍራው የተገኘው የጸጥታ ኃይልም የሚተኩሱ ታጣቂዎችን ከድርጊታቸው ማስቆም አልቻለም ያሉኝ አስተያየት ሰጪም አልጠፉም።
ተራራ ላይ ወጥተው ተኩስ አሉ ወደ ላይ። በእኔ ሰዓት አቆጣጠር ወደ 6 ሰዓት አካባቢ ሆኗል እና ከተማው ያለውን ድባብ እስኪ ትንሽ ንገረኝ።
ምንም የለ፣ በቃ ሰው አይወጣም። ምንም ያው ራሱን ለመጠበቅ ነው።
አሁንም ስጋት ላይ ነው ያለው ህዝቡ ማለት ነው።
የወረዳውን አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ጌታቸው ይሽጥላን ማምሻውን በስልክ አግኝቻቸው ነበር።
አሁን መከላከያ ሌላም ኃይል እየገባ ነው። ጦርነቱ እንደቀጠለ ነው። ያው ዙሪያውን ከተማውን ዙሪያውን ከቦ ተራራ ተኩሱ ወደ ከተማ እንግባ ነው። ኃይሉ ደግሞ አናስገባም ነው።
ታውቀዋል። ይሄ ኃይል ወይም ወደ ከተማ እንግባ የሚለው ኃይል
ይታወቃል። ከዚህም በፊት የሚታወቅ ኃይል ነው። አሁንም እየገባ ያለው ኃይል የሚታወቅ ኃይል ነው። የታጠቀ ኃይል ነው። ብሬን ስናይፐር የታጠቀ ኃይል ነው። መትረየስና ስናይፐር አማራ ልዩ ኃይል ካለ ክልሉ እሱ እየተከላከለ ነው። መከላከያ አለ፣ ፌዴራል ፖሊስ አለ። ለማረጋጋት እየሞከሩ ነው፣ ግን ዙሪያውን ተኩሳለን።
የአማራ ብዙሀን መገናኛ ድርጅት የከተማዋን ከንቲባ አቶ ጌታቸው በቀለን ዋቢ አድርጎ እንደዘገበው ዛሬ ጠዋት የታጠቁ ኃይሎች ተኩስ ቢከፍቱም በአማራ ክልል ልዩ ኃይል የፌዴራል ፖሊስና የሀገር መከላከያ ሰራዊት ቅንጅት ጥቃቱን መመከት ተችሏል። የፌዴራል ፖሊስና የሀገር መከላከያ ሰራዊትም ከነዋሪዎች ጋር እየመከሩ መሆኑን ዘገባው አክሎ ገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ከዩክሬን መሪ ጋር አግባብ ያልሆኑ የተባሉ የስልክ ንግግሮችን አድርገዋል ተብለው ጉዳዩ በተወካዮች ምክር ቤቱ ምርመራ ተከፍቶበት ሳለ ሌላ አንድ ውስጥ አዋቂ የሚባል ሰው ተጨማሪ መረጃ ማቀበሉ ተገለጸ። የሁለቱም ውስጥ አዋቂዎች ጠበቃ የሆኑት ማርክ ዘይድ የሁለተኛውን ሰው ዛሬ መውጣት ለአሜሪካ ድምፅ አረጋግጠዋል። ፕሬዚደንት ትራምፕ ሁለቱንም ክሶች በብርቱ እያስተባበሉ ይገኛሉ። ጥፋት የሚሆን አንዳችም የፈጸምኩት አድራጎት የለም እያሉ ናቸው ፕሬዚደንቱ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በሩሲያ አፍቃሪ ተገንጣይ ኃይሎች በተያዙ ምስራቃዊ ግዛቶቻቸው ምርጫ ለማካሄድ መወሰናቸውን የተቃወሙ በሺዎች የሚቆጠሩ የተባሉ ዜጎች ዋና ከተማይቱ ኪየቭ ውስጥ ዛሬ ሰልፍ ወጥተው ውለዋል። ምርጫውን ማካሄድ ለሩሲያ እጅ መስጠት ነው ይላሉ ተቃዋሚዎች። የዜናው ሰዓት አበቃ። ወደ ተከታዩ የዘገባ ክፍለ ጊዜ እንሸጋግራለን። ክቡራትና ክቡራን፣ ሆራ አርሰዴ ቢሾፍቱ ላይ ዛሬ የተከበረው የኢሬቻ ስነ ስርዓት ደማቅና የሕዝቦችን ትስስር ያጠናከረ ነው ሲሉ የበዓሉ ታዳሚዎች ገልጸዋል። እጅግ ከፍተኛ ቁጥር ያለው ታዳሚ የተገኘበት ይህ የኦሮሞ ሕዝብ የምስጋና በዓል በሰላም መጠናቀቁንም የክልሉ ባለሥልጣናት ተናግረዋል። ሆራ ላይ የቆየው ዛሬ የዋለው እና አሁንም ቢሾፍቱ የሚገኘው ሪፖርተራችን ሙክታር ጀማል ተከታዩን ዘግቧል።
ዛሬ በቢሾፍቱ የተከበረው የሆራ ሐርሰዴ ኢሬቻ በደማቅ ሁኔታ ነበር። ሌሊት ከአስር ሰዓት ጀምሮ በአባገዳዎች እየተመሩ የስርዓቱ ተከታዮች ወደ ሆራ አርሰዴ ያቀኑት። የኢሬቻው ስነ ስርዓት ሲከፈት ማንም ወደ ስርዓቱ ቀድሞ መግባት አይችልም። የአካባቢው ተወላጆች አባ መልካ የሚባሉ ወይንም ደግሞ የመልካው አባቶች መርቀው ይከፍታሉ። ከዛ በኋላ ነው የስነ ስርዓቱ ተከታዮች ወደ ሂደቱ የሚገቡት። ታዳሚዎቹ በቡድን በቡድን በመሆን መሬሆ እያሉ የተለያየ ዘፈንም እየዘፈኑ ነው ወደ ሆራ አርሰዴ የሚያቀኑት። መሬሆ ማለት አዙሮ መመለስ ሲሆን ከባለፈው ዓመት አዙረ የመለስከን ፈጣሪ ምስጋና ይገባህ የሚል መልእክት ነው የሚያስተላልፉ። በዝግጅቱ ላይ የተለያዩ ሰዎች ከሩቅ መጥተው ታድመዋል። የቢሾፍቱ ሆራ አርሰዴ ኢሬቻ በታዳሚ ቁጥር ከሆረ ፊንፊኔ የበለጠ ነው የሚመስለው። በዝግጅቱ ላይ የተገኙትም የተሰማቸውን ለአሜሪካ ድምፅ ተናግረዋል።
ይህ ህዝብ በአንድነት ባህሉን ብቻ የሚያንጸባርቅበት ሳይሆን የጋራ ፍላጎቱን ከዳር የሚያደርስበት እድል ለዘመናት የተለያዩ መንገዶች ሲያጣ እንደነበረ ታሪክ በራሱ ይናገራል ማለት ይቻላል። አሁን ግን በጣም በተሻለ መልኩ ህዝቡ በአንድነት ተገናኝቶ ባህሉን ያንጸባረቀበት መንገድ፣ ለማንነቱ የበለጠ ዋጋ የሰጠበት መንገድ እጅግ በጣም ደስ ይላል። በተለይ የአዲስ አበባ ኢሬቻ ደግሞ ለየት ይላል። ምክንያቱም ምንድነው ኦሮሞ በሀገሩ ባይተዋር ነበር ለብዙ ዘመናት ከብዙዎቹ ጋር እየበላ እየጠጣ እየተጋባ እየኖረ ግን አሁንም ድረስ በመሀል ደረጃ አይታወቅም። ልክ እንደ ጠረፍ ማህበረሰብ ወይም ደግሞ ከሌላ ቦታ እንደመጤ እንደመጣ ማህበረሰብ ነበር ሲታሰብ የነበረውና እንተዋወቅ አይነት መራሃ ግብር ነው።
ዱሮ በእንጨት ቤት ይቀባል፣ ባይዳም ልኮ ነው በግታርዶ ውስጥ ይጣላል ይባላል። እኔ አሁን ይሄንን አላየሁትም። በግም ሲታረዳ ላየሁም፣ ቅቤም ሲቀባ ላየሁም። የሚያመልክ ሰውም የለም። ወንዙ ላይ ቆሞ ብቻ አምላኩ ስለምን ብቻ ነው ያየሁት። ስለዚህ የኦሮሞ ህዝብ ጥሩ አምልኮ ያለው ስለሆነ ሌላው ህብረተሰብ ይሄን አይቶ አብሮም ቢያከብረን እኛ ደስታችን ነው። የተሳሳተ አመለካከታቸውን ትቶ ቀርቦ ማየት ነው፣ መጥቶ ማየት ነው የሚሻለው። ከጀርባ ሆኖ ከማውራት ቀርቦ ማንነቱን እምነቱ እንዴት እንደሆነ ማየት ይችላሉ።
ብሾፍቱ ሆራ አርሰዴ ላይ የሚከናወነው የኢሬቻ ስነ ስርዓት ከተለያዩ የኦሮሚያ አካባቢ ተቋርጦና ክብረ በዓሉ ሲሰናከል የቆየ ቢሆንም ሆራ አርሰዴ በቀላሉ መቋረጥ አልቻለም ነበር ይላሉ የአካባቢው ነዋሪዎች። ትውልዱም እድገቱም እዛው ብሾፍቱ ሆራ አርሰዴ አካባቢ መሆኑን የገለጸ ሰው ይህንን ለአሜሪካ ድምጽ ተናግሯል።
አዳ ወረዳ በዙሪያው ወደ 12 ቀበሌዎች አሉ። በዚህ ጎዲኖ ጂቱ ምትባላለች፣ በዚህ ውዴ ደንካካ አለ፣ በዚህ ሮብ ገበያ የሚባል አለ፣ ኦረኪሎ ላይ ይባላል፣ በዚህ ድሬ ይባላል፣ ጨለባ የሚባል አለ። የዛ አካባቢ ሰዎች ይመጡና በጣም የሚያምር ዛሬ ቻይና በሻሞላ በብረት ምክትዮሽ የሚያሳየውን የኦሮሞ ህዝብ እዚህ ተሰብስቦ ሽመሉን ይዞ እየጨፈረ ፈጣሪውን እያመሰገነ ደስ የሚል ትርኢት ያሳይ ነበረ።
ከስንት ዓመት በፊት ማለት ነው?
ስንት መሰለ ቅርብ ጊዜ ነው ትዝ ይለኛል። ዱላው እንኳን ተቀምቶ ማለት ነው፣ ዱላው ተቀምቶ በመዘጋጃ መኪና ነው ተጭኖ የሄደው። እኔ አሁን ያለውን አስተዳደር ወቅታዊውን ያ ባህላችን እንዲመለስ ጠይቀዋለሁ።
ዛሬ ብሾፍቱ ላይ የተከናወነው የሆራ አርሰዴ ኢሬቻ በሰላም መጠናቀቁን የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ግርማ ኃይሉና የብሾፍቱ ከተማ ከንቲባ ወይዘሮ ዓለም ፀሐይ ሽፈራው ለመገናኛ ብዙሃን መግለጫ ሰጥተዋል። ኢሬቻ በየዓመቱ ሲከበር የቱሪዝምና የንግድ እንቅስቃሴው ከዚህ የተሻለ ይሆን ዘንድ በብሾፍቱ ከተማ የባህል ዕቃዎች መሸጫ ማዕከልና ሌላ ፕሮጀክትም እንደሚገነባም ተገልጿል። ለበዓሉ ስኬት የበኩላችሁን አስተዋጽኦ ላበረከታችሁ ሁሉ ምስጋና ይገባችኋል ሲሉ ነው አቶ ግርማ ኃይሉ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ የተናገሩት።
አያን በረከና አያና ሴነቀቤ ሴች ደንደኛ
የዘንድሮ ክብረ በዓል ታሪካዊ ነው ማለት ይቻላል። ይህ ወቅት የኦሮሞ ሕዝብ የትግሉን ውጤት እየቀመሰ ባለበት ወቅት ነው የምንገኘው። የፍንፍኔም ሆነ ሆራ አርሰዴን ኢሬቻ በዚህ መልኩ ለማሳካት ከፍተኛ ሥራ ነበር ሲሠራ የቆየው። የአከባበር ሥነ ሥርዓቱ በሦስት መንገድ ነበር። ዋነኛው ባህልና ትውፊቱን ጠብቆ እንዲከበር፣ ባህልና ትውፊቱ ደግሞ ለኢትዮጵያ ብሔር ብሔረሰቦች በጠቅላላው ሕዝብ ዘንድ ትምህርት ሰጪ በሆነ መንገድ እንዲቀርብ ታስቦበት ሲሠራ ነበር። ሁለተኛው በኢሬቻ ክብረ በዓል ውስጥ የሚገኙ እሴቶች ከገዳ ሥርዓት የመነጩ በመሆናቸው እንደ ገዳ ሥርዓት ዩኔስኮ ላይ ለማስመዝገብ ከፍ ብሎ መታየት እንዳለበትም ተሰርቷል። ሌላኛው በማኅበረሰቡ መካከል ከፍተኛ ትስስርን መፍጠር ነው። የኦሮሞ ሕዝብ ከሌሎች ጋር፣ የኦሮሞ ሕዝብ እርስ በራሱ ከፍተኛ ትስስር በመፍጠር ለአንድነትና ለአገር ለውጥ አብሮ እንዲተጋ ማድረግ ነው።
ኢሬቻ ብዙ ጊዜ የምስጋናና ደስታ ብቻ ሳይሆን ብሶትና ቅሬታም ካለ የሚሰማበት መሆኑን ካለፉት ዓመታት መታዘብ ችለናል። ከትላንትናው የሆረ ፊንፊኔ ኢሬቻ ጋር የሚመሳሰል የተቃውሞ ድምፅ እዚህ ብሾፍቱም ተሰምቷል።
ምንድን ነው እየጠየቃችሁ ያላችሁ
ጥያቄ? ጉጂና ቦረና ውስጥ ወለጋ ውስጥ እየተገደሉ እየሞቱ ነው ያሉት ወጣቶች፣ ሴቶች እየተደፈሩ
በምን ምክንያት?
በመከላከያ ነው የሚገለው።
ለምን?
አንደኛ ኦኔግን መፈለግ ነው የሚፈልጉት። ኦኔግን ከፈለጉ ጫካ መግባት አለባቸው።
እና ምን እንዲሆን ነው የምትፈልገው? ከመንግስት ምን እንደምትጠብቁት?
ስለዚህ በአፋቸው አውቆ በሚዲያ ውሸታቸው ያቁሙና ወለጋ ውስጥ ያለውን ኮማንድ ፖስት ያንሱ፣ ግድያ ይቁም ነው የምንፈልገው።
የሆረ ፊንፊኔ ኢሬቻና ብሾፍቱ ሆራ አርሰዴ ላይ ዛሬ የተሰሙትን ቅሬታና ተቃውሞ ድምጾች መልስ ለማግኘት የመንግስት አካላትን ማግኘት አልቻልንም። ነገር ግን ጉዳዩን በተመለከተ ባለፈው ሳምንት የኦሮሞ ፖለቲካ መሪዎች ጥላ የተባለው ውይይት ላይ መሰል ግጭቶችንና ችግሮችን ለመፍታት አብሮ መወያየት አስፈላጊ መሆኑን ሲነሳ ቆይቷል። ጉዳዩን ተከትሎ ለኦሮሚያ ብሮድካስቲንግ ኔትወርክ ቃለ መጠይቅ የሰጡት የመከላከያ ሚኒስቴሩ አቶ ለማ መገርሳ በወለጋና ጉጂ ቦረና አካባቢ የሚታዩ ግጭቶች ከሁለቱም ወገን ጥቅም የሌላቸው፣ ማህበረሰቡን በደም ያጨቀዩና ሰላም በማውረድ እጃችንን ማንጻት አለብን ሲሉ ተናግረው ነበር። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ብሾፍቱ ሆራ አርሰዴ።
አመሰግናለሁ ሙክታር። ከታዳሚዎች መካከልም ሙክታር እየተዘዋወረ ተከታዮቹን ድምፆች አሰባስበዋል።
ኤልቪኬል ታደሰ ፈኒ ይባላለሁ። በሙያዬ ጠበቃና የህግ አማካሪ ነኝ። እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ሆኜ
እሬቻ ማለት በተፈጥሮ ፈጣሪን ማድመቅ ነው። በኦሮምኛ ኡማን ኡማራጂ ፈጩ የሚባለው ነው። ፈጣሪን አናዩ መጻፉን የሚለው የማይታይና የማይመረመር ሆኖ ሳለ በቅቡ ያለው አንድ አረከው የማይታወቀው ታወቀ የማይገለጠው ተገለጠ ነው የሚለው መጻፉ ራሱ ማለት ነው። አስቀድሞ በብዙ መንገድና በብዙ ጎዳና ከሰው ልጅ ጋር ሲነጋገር ነበር። ያ ሲነጋገር የነበረው አምላክ በዘመኑ መጨረሻ ሲዳን ነበር። ስለዚህ እሬቻ ላይ የሚታወቀው ነገር ፈጣሪ ነው ለምን ፈጣሪ ነው ማለት በመልካው ፈጣሪ ማድነቅ፣ በአበባው ፈጣሪ ማድነቅ፣ በሳሩ ፈጣሪ ማድነቅ፣ ይሄን ስላደረክልኝ አመሰግናለሁ ማለት ከመራይታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ምንድነው ያለው? የምድር አበቦችን ተመልከቱ ያለው። ምንድነው የምድር አበቦችን ስንመለከት የምንረዳው? በፈጣሪ ከሃሊነት ሁሉ ነገር ሊከናወን እንደሚችል ነው። ፍረዳ ማለት ይሄ በቃ በአዳም ልኮ ነው እንደዚህ አይነት ችግር አለበት ወደሚል አይነት እይታ ያመጣቸዋል። ስለዚህ በትክክል ማህበረሰቡን አውቀን የምንሰብክ ከሆነ ይሄ ማህበረሰብ ያለው ባህል መሰረት ነው።
ስንቄ ይባላል። የመጣው ከአዲስ አበባ ቃቂ ቃሊቲ ለከተማ ነው። ከዚህ ለእኔ ለመጀመሪያ ጊዜ ነው ቤት ተንሳ ከብሮ በጣም ለእኔ ልዩ ቀን ነው። ዛሬ አዲስ እንደተወለድኩ ነው የምቆጥረው። በጣም 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 የኦሮሞ ህዝብ እንደዚህ በስተን ሳንን ላይ መገናኘታችን ለእኔ በጣም በጣም ትልቅ ደስታ ነው። በቃ መናገር ቃላቶች ለራሱ ያጥሩኛል። የምናገረው ለራሱ ግራ እየገባኝ ነው እና በጣም ደስ ብሎኛል። የኦሮሞ ህዝብ እድሜያቸው የሚያርዝምልን እንለማን እና ቢሽን ያኑርልን ብርሃናችንን አብርቶልናል። መጨረሻችንን ያሳምረው። ህዝብ ውስጥ ያለው የእሬቻ በዓል የባዕድ አምልኮ ነው የሚመስለው ለህዝቡ። የእሬቻ በዓል ደግሞ የባዕድ አምልኮ ሳይሆን የኦሮሞን ማንነቱ መገለጫ ስለሆነ ይሄንን አውቆ የሚሸሸው ሁሉ ወደ እሬቻ ቀርቦ የእሬቻ ምንነት ማየት አዲስ አበባ ላይ ትላንትና በታየው ሰው ሁሉ ብዙ ለውጥን አድርጓል። ለሚቀጥለው አመትም ከዚህ የቀረ እድሜው ቀነሰበት መቅረት የለባቸው ሁሉም መምጣት አለበት፣ እሬቻ ማየት አለበት። የኦሮሞ ህዝብ ሰፊ ህዝብ በዓል ስለሆነ ማንም መቅረት የለበትም። ላለ
ሲሳይ ሁሴን በሪሶ እባላለሁ። ይሄ ሰፈር ብርብር ሰፎቃ ነው የሚባለው። እኔ ነፍስ ካወቅኩበት ጊዜ ጀምሮ አመጣለሁ። ቤተሰቦቻችን መላው የኦሮሞ ህዝብ እየመጣ እሬቻን ያከብራል። አሁን ያለው ነገር ከጊዜ ወደ ጊዜ ሰው ማንነቱን አውቆ ወደ ራሱ ተመልሶ ማንነቱን እያጎላ እያመጣ ባህሉም ከኦሮሚያ ህዝብ አልፎ ዓለም አቀፋዊ ባህል የሆነ ወደሚሄድበት ደረጃ ላይ ደርሷል እና እውነት እኔ አውቃለሁ። ብዙ ነገሮች አሉ። ውስኪ የሚጥል አካል ነበረ፣ ይጥላሉ። የኦሮሞ ህዝብ አይደለም የሚጥለው። የኦሮሞ ህዝብ ትላንትና ማሳይቶናል ፈጣሪ በሰላም ከድቅድቅ ክረምት አውጥተን ወደ ብርሃን ያወጣን ብሎ የምስጋና ጊዜውን የሚያመሰግንበት ሰዓት ነው። የዘራነውን ለፍሬ ያብቃልን ብሎ የሚያመሰግንበት ሰዓት ስለሆነ እነኛ ነገሮች ሎሚ ይጣሉ ነበረ። የኦሮሞ ህዝብ አይደለም የሚጥለው። የሚጥለው አካል ራሱ ራሱን ያውቀዋል በሰዓቱ ማለት ነው። ይሄ ጫና ነበረ። ይሄንን የመሰለ ውብና ማራኪ የነበረውን ባህል ለማጠልሸት ሲደረግ የነበረ ስራ ነበር በተጓዳኝ ማለት ነው። ያ ነገር ሁሉ አልፎ ዛሬ ህዝቡ እያንዳንዱ ሰው ማህበረሰቡ ራሱን አውቆ እንደዚህ በሆነ ከለር ቀርቦ እዚህ ላይ ደርሶ በማየት በጣም ደስ ይለኛል።
በጣም ያምራል፣ ደስ ይላል። በቃ ይሄ ባህላችን ነው። ባህላችንን ይዘን ልናስቀጥል ይገባል እንጂ በተለያየ ነገር እየሰማን ወደኋላ ባንቀር ጥሩ ነው። በጣም ደስ ይላል። ያው መጣን ስርዓቱን ፈጽመን የምንሄደው እንጂ ሃይማኖት ጋር የሚገናኝ ምንም ነገር የለውም። በጣም ደስ ይላል። ባዕድ አምልኮ ነው ብዙ ጊዜ የሚባለው ከሃይማኖት ጋር እንደሚገናኝ ነው። ምክንያቱም ያው ቅቤ ይቀባል፣ ከብት ይታረዳል፣ የሆኑ ነገሮች መስዋዕት ይቀርባል ይባላል። ግን ያን ነገር እስካሁን ያየሁት ነገር የለም። በጣም ደስ ይላል። ምክንያቱም ሁላችንም ተሰባስበን አንድ አምላክን ነው በቃ አመስግነን የምንለያየው።
ለማየው በቃላል አባላለሁ ከገጣ ሆኖ የመጣው
ሁሉም አንድ ነው እንደሚያከብር ነው የሚያየው። እዚህ ልዩነት ያለው ብሔር ብሔረሰብ ምናምን ብሎ ነገር የለም ዘንድሮ ማለት ነው። የዘንድሮ በጣም ልይት ያለ ነው። በጣም ደስ ይላል። በጣም ያደንቅ ነው። ስለዚህ ሁሉም መጥቶ እንደሚያከብር ሁሉም እንደሚናገር ነው እንደሚሰሙ ነው ሚዲያ ላይ የሚያየው። ኦሮሞ፣ አማራ፣ ትግሬ ምናምን የሚባል የለም። ስለዚህ በጣም ልይት የሚያደርገው ሁሉም መጥቶ ከኛ ጋር የሚያከብሩ በጣም ደስ የሚል ነገር ነው።
ስሜ ኤቢሳ ይባላል። የመጣው ከፍንፍኔ ነው። ሾፍቱ እሬቻ በጣም በሚገርም ሁኔታ ደስ በሚል ሁኔታ ተከብረዋል። በእውነቱ ሆነ እንዲህ አይነት ባህል በጣም ነው የሚያስደስተው። እኔ ደስ ብሎኛል። ከዚህ ቀደም የምሳተፍ ነበረ። የዘንድሮ ከሌላ ጊዜ በተለየ ነው። እኔ በግምቴ የነበረው ፍንፍኔ ላይ ሲከበር እጅግ በጣም ብዙ ሰው ወጥቶ ሲያከብር፣ እዛ በሚያከብርበት ሰዓት ይደክመዋል። ምክንያቱም መቸገር አለ መኪና። ይህን አስቤ ይሄ
ኡመቲ ኦሮሞ በገናጋን እሬቻ ፍጌሳን እረደብኔ መልካም በዓል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ።
ولو
የምሽቱ መደበኛ ራዲዮ መጽሔት ዝግጅታችን ይቀጥላል። አሁን 3:20 ነው ከምሽቱ። ወደ አሉላ ለመለሳችሁ
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ መስከረም 25 2012 ዓ.ም ለአዲሱ ዓመት ሁለተኛው መጽሔት ከተዘናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
ለስንቱ የምትሆን ለስንት የምትበቃ ያች ጥሩ ውሃ የአገር ምንጭ ደርቃ ሰማይና ምድር ውሃ ውሃ እያለ ከሊቅ እስከ ደቂቅ በስሟ እየማለ ውበት ሲንጠፈጠፍ ምድሪቱ ስትነቃ ውሸት ካባ ሲለብስ እውነት ቦታ ለቃ እንኳንስ አጠጣው አጸድቀው ያለችው ሲሰረዝ ሲደለዝ ሰሜናዊ ያለችው ከምድር ተነጥቃ አየሩ ላይ ቆመች ሄደች 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 ምንጭቱ ተነነች አኩርፋ ነው እንጂ ርቃ ይበረረችው እንኳን ለወገኗ ለዓለም ባጠጣችው ያቺ የወርቅ ውሃ ያቺ ጥሩ ምንጭቱ ሀገርን ወክላ ያኮረፈችቱ ያቺ ብጫይቱ ያቺ አደይቱ አሁን ፀሐይ ሆና አሁን ኮከብ ሆና ትወጣለች እያልን ቆመን እየዋልን ቆመን እናድራለን ውሃ ጥም መቁረጫ ምንጭ እንጠብቃለን።
ወጣቷ ገጣሚ ምልእቲ ኪሮስ ናት። አደይ ስትል በቋጠረቻትና ባነበበችልን የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ምልእቲን ለምርጥ ግጥሟ አመሰግናለሁ። አድማጮች፣ አሁን የመክፈቻዋን ስልት እናስከትል።
ሰዋይ ተፋም ቤትሽ ከሆደስ ከሆደ ዳስተለሽበት አለላንድም ቀላይ ወርደ ያላይ የሻይደንም ከነዮንም ከኖ የሚናዋጃል እስኪመሰልምዶ አይነት ከማይጎልም ማጀትሽ ቢፈቱ ቢበሎ እስከሁደ
እሁድ እስከ እሁድ ጎሳዬ ተስፋዬን አመሰግናለን። አድማጮች፣ አሁን በመግቢያ ወደ ጠቆምኩት ቀዳሚ ርዕስ ነው የምወስዳችሁ። ከአገር የወጡ ታሪካዊ ቅርሶችንና ሰነዶችን ለዓመታት ሲሰበስብ የኖረ ነዋሪነቱን በለንደን ያደረገ ኢትዮጵያዊ ለኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው የጻፈው ግልጽ ደብዳቤ ነው መነሻችን።
እኔ ከሀገሬ ከወጣሁ 26 ዓመቴ ነው እና ኢትዮጵያ ውስጥ ያለውን ያሰራር ነገር አላውቅም። ግን በዚህ አገር ባየሁት መሰረት አንድ ጥያቄ በጣም ዘገየ ቢባል ከሁለት ወር ግፋ ቢል ከሶስት ወር እንኳን በጣም ረጅሙን የምትለው የማይበልጥ ነገር ነው። ስለዚህ ይሄ መንግስታዊ ድጋፍ የሚያስፈልገው ነገር ስለሆነ ለማለት ነበረ። አሁን ግን ስድስት ወር ካለፈው በኋላ ተስፋ የመቁረጥና ወይንም ደግሞ እስከዚህ ጊዜ ድረስ አዘጋጅተንል በዚህ ጊዜ እንድትመጣ ተዘጋጅ እንዲህ አድርገንልሃል የሚል የጊዜ ገደብ የለውም። ሳቸው የጻፉልኝ ያው ደብዳቤውን እንደተመለከትከው የማበረታቻና ለከተማ አስተዳደሩ ይሄ ነገር እንዲፈጸም የሰጡት ውሳኔ ነው። እና እንግዲህ የአዲስ አበባ ከተማ አስተዳደር እስካሁን ድረስ የወሰዳቸው እርምጃም የለም፣ ከኔም ጋራ ምንም አይነት ግንኙነት አላደረገም። እና በዚህ መሰረት ነው ስጋቴ እየጨመረ ሄደው ደግሞ ከስራ ብዛት የተነሳሳቸውም ስለሚደራረብባቸው ይህን ነገር የረሱት መሰለኝ። እና ሁላችንም እዚህ የምንገኝ ኢትዮጵያኖች ይሄ ቅርስ የሁላችንም የአባቶቻችን መታሰቢያ ስለሆነ ወደ ሀገራችን ቀብቶ በክብር ሊቀመጥ የሚችልበትም ለጎብኚዎች ለቱሪስቶችም ሆነ ሀገር ውስጥ ላሉ ኢትዮጵያኖች በተለይ ለዚህ ትውልድ መሰረታዊ የሆኑ ነገሮች በመሆናቸው ለዛ ነበረ የጓጓ ነው። እንግዲህ ለመስራት ካለን ጉጉት አኳያ ነው መጨረሻ ላይ ተስፋ ሊያስቆርጠን የቻለው።
የቅርሶቹን አሰባሳቢ አቶ አለባቸው ደሳለኝ ነው የሰማ ነው። ካሁን ቀደም ከሀያ በላይ በሚሆኑ ዓመታት ውስጥ ያሰባሰባቸውን እነኚህን ታሪካዊ ቅርሶችና ሰነዶች ወደ ሀገር ለማስገባት የያዘውን ጥረትና የገጠመውን ፈተና ባጫወተን ጊዜ ከተናገረው የወሰነውን ነበር ቀንጨብ አድርገን ያሰማ ናችሁ። ከአቶ አለባቸው ጋር ካደረግነው ቃለ ምልልስ በማስከተልም ግልጽ ደብዳቤው የተጻፈላቸው የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳ የሰጡንን ምላሽ ባለፈው ሐሙስ በባህልና ማህበረሰብ ዝግጅታችን ለቅምሻ ያህል አሰምተን ለዛሬ በሰጠነው ቀጠሮ እንግዳችን ይዘን ቀርበናል። ወደ ምልልሳችንም እናምራ። ዶክተር ሂሩት ለዚህ ቃለ ምልልስ መነሻ የሆነን የኢትዮጵያን ቅርሶች እና ጥንታዊ ሰነዶች በማሰባሰብ የሚታወቁ ነዋሪነታቸው በለንደን የሆነ አቶ አለባቸው ደሳለኝ የተባሉ ግለሰብ ግልጽ ደብዳቤ ለኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በሚል የጻፉት ደብዳቤ ነው። በጽሁፋቸው በርካታ ቁም ነገሮችን ያነሳሉ። ያሰባሰቧቸው ቅርሶች ወደ ሀገር የሚገቡበትን ሁኔታ ለማመቻቸት ለሀገርም ተመልሰው ሁነኛ ስፍራ እንዲያገኙ ለማድረግ ያቀረቡት ጥያቄ በሚኒስትር መስሪያ ቤቱ በኩል ትልቅ ይሁንታ ማግኘቱን እርሶም በለንደን ተገኝተው ቅርሶቹን መጎብኘቶን በኤምባሲው በተዘጋጀ ኤግዚቢሽን ላይም ስብስባቸውን ያሳዩበት አውደ ርዕይ ላይም ተገኝተው ማበረታታትና ይሄ ሁኔታ የሚመቻችበትን መንገድ ሀሳብ መሰንዘሮን አድንቀው ሀገር ከገቡም በኋላ ቅርሶቹን ለመቀበልና አመቺ ስፍራ ለማዘጋጀት ለአዲስ አበባ የባህልና ቱሪዝም ቢሮ መምራቱን ገልጸው ነገር ግን ረጅም ጊዜ መውሰዱንና ከእርሶ መስሪያ ቤት ከወጣ በኋላ ይሄ ትዕዛዝ ተፈጻሚነት አለማግኘቱን በቅሬታ የጻፉበት ነው። እስኪ ስለ ቅርሶቹም ስብስብ ቀደም ብሎ ባነሳሁት ደብዳቤ ስለተገለጸውም ስለዚህ ጉዳይ የሚያውቁትን ይንገሩን። በዚህ እንደርደር።
ቅርሶቹን በለንደን ኢትዮጵያ ኤምባሲ ውስጥ በተዘጋጀው ኤግዚቢሽን ተመልክቻለሁ። አቶ አለባቸው ከራሳቸው ከኪሳቸው እያወጡ የተዘረፉ ቅርሶችን በመግዛት ሰው ነው የሰበሰቧቸው። ይሄ ደግሞ ለኢትዮጵያ ትልቅ ባለውለታ ናቸው። እጅግ በጣም የሚደነቁ ሰው ናቸው። እዛ በተነጋገርንበት መሰረት ስንመለስ ሁለት አማራጭ ነው ያቀረብንላቸው። አንዱ አማራጭ ቅርሶቹን እኛ ተረክበን ወደ ብሔራዊ ሙዚየም ማስገባት ነበር የታሰበው። ሁለተኛው እሳቸው ያቀረቡት አማራጭ ግን ኢትዮጵያ ውስጥ ቤት ከተሰጠኝ ሙዚየም አደራጄ ለጉብኝት ክፍት ማድረግ ይቻላል የሚል ነው የእሳቸው ምርጫ። እና የእኛ ምርጫ ቢሆን ወዲያው መጨረስ ይቻል ነበር፣ ብሔራዊ ሙዚየሙ አስገብቶ ማደራጀት ስለሚቻል። የእሳቸው ምርጫ ግን ቤት ተሰጥቷቸው
አዲስ ነው የፈለጉት።
አዎ እንግዲህ ቤት አዲስ አበባ ላይ የተሰጠኝ ነው። እና ይሄን ለማድረግ ደግሞ ያው እንደምታውቀው አዲስ አበባ ላይ ከፍተኛ የቤት እጥረት ያለበት ከተማ ነው። እኛም ማድረግ የምንችለው በቅርስነት የተያዙ ቤቶችን ቅርስ ናቸው ብለን የያዝናቸው ቤቶችን አንዱ ቅርሶቹ መጥተው እዛ በሙዚየምነት እንዲደራጁ ነው የፈለግን። እና በጥያቄያቸው መሰረት እሱን ይዘን ነው የመጣን። የቤት ስራውን እንደመጣንም ለክቡር ከንቲባ አውቅተናል። እሳቸውን በጣም ደስተኛ ናቸው። የቢሮ ኃላፊ በተገኙበት የቤት ስራውን ሰጥተዋል። ተፈልጎ እንዲሰጣቸው የባልና ቱሪዝም ቢሮም ይህን ስራ እየሰራ ነው። በጣም ብዙ ሂደቶች አሉ። ክፍት ቤት የሚባል የለም። የተያዙ የቅርስ ቤቶችን እንደገና አስለቅቆ ምትክ ፈልጎ የአሰጣጥን መመሪያዎችም ያስፈልጉታል። በምን ለሙዚየም ስለሆነ የሚሰጠው እነሱን መስራት ያስፈልጋል። እና በተከታታይ እየተገናኘን እየተነጋገርን ከአንድ ሳምንት ባልሞላ ጊዜ ከቢሮ ኃላፊ ጋር ተገናኝተን ተነጋግረናል። እየተሰራ ነው ያለ አለባቸው። ትንሽ መታገስ ያስፈልጋል። ያው የቤት ጉዳይም ስለሆነ እና የተረዳኋቸው እሳቸው ያላቸው ጉጉት በጣም ከፍተኛ ነው። በነገራችን ላይ እሳቸው በራሳቸው ኑሮ ላይም ትንሽ
ተጽዕኖ ያሳደረ ነው።
ድረስ ነው መስዋዕት የከፈሉት። ቤታቸውን በቅርስ ሞልተው ቤተሰባቸው በስነ ስርዓት እንዳይኖሩም ተጽዕኖ ያደረጉ ናቸው። ለቅርሶቹ ትልቅ ቦታ ሰጥተው ማለት ነው። ገንዘብ ብቻ አይደለም፣ ቤታቸውን ሙዚየም አድርገዋል። ለንደን ይሄንን አይተናል። እና ከዚህ አንጻር ነው እሳቸው ቶሎ እንዲፈጸም የፈለጉት። ካለባቸው ጫና ምክንያት ቅርሶ ወደ አገሩ እንዲመለስ ካላቸው ፍላጎት ነው። ግን ያው ሂደት የግድ ነው። ይህን እየሰራን ነው።
መልካም።
እንዲረዱን እንፈልጋለን። ይህንን ሰርተን ስንጨርስ እኛ በክብር እንረከብና እናመጣቸዋለን። አቶ አለባቸውንም ቅርሶችን ማምተን እናስገባለን። እየሰራን ያለ ነው። ለእሳቸው በጣም ትልቅ ክብር አለን። በጣም ትልቅ አስተዋጽኦ ያደረጉ ናቸው። ለእኛ ትልቅ እድል ነው። ቅርስ መልሱልን ብለን በምንለምንበት የለንደን ከተማ የእንግሊዝ ሀገር ቅርስ ውሰዱ ተብለን ደግሞ ስንጠየቅ ይሄ ትልቅ እድል ነው እና በዚህ መንገድ ነው መታየት ያለበት።
መልካም። ዶክተር ሂሩት ሙሉ መልስ የሰጡ ይመስለኛል። ምንም እንኳን ፍጻሜው አልደረሰም እና ደርሶ ስናየው የምንነጋገርበትም ቢሆን የጊዜ ጉዳይ ነው እንጂ ሁነኛ ቦታ እንዲያገኝ ለቅርሶቹ የሚስማማ ቦታ እስኪመቻች ድረስ እየሰራን ነው። ፈቃደኝነቱ በእኛ በኩል አልጎደለም። አቶ አለባቸውም በዜግነታቸው ላደረጉት ስራም አክብሮት አለን፣ የደረሰባቸው ያደከማቸውን ሁሉ እናውቃለን ብለዋል። ዶክተር ሂሩት ስለ ቅርስ ጥበቃና አሰባሰብ ሌላ ጥያቄ ላንሳ። ከዚህ ቀደም በተለያየ ጊዜያት ከሀገር ውስጥ በተለያየ ጊዜ የወጡ ቅርሶችን ለማስመለስ እነ ፕሮፌሰር ሪቻርድ ፓንክረስትን ጨምሮ ታዋቂ ሰዎችም ተሰባስበው በቡድንም ለአመታት የተሰሩ ስራዎች ይታወቃሉ። የአክሱም ሐውልትን የመሰለ ትልቅ ነገር ከሀገር በተወሰደ በርካታ አስርታት ነው መመለስ የቻለው። የቅኝ ግዛት ዘመን ወረራዎች ጊዜ ጀምሮ ለንደን ዋናው የዚህ ተጠያቂ ማዕከሏ ነች። ስለ ቅርስ ጥበቃም ሆነ የወጡ ቅርሶች ወደ ሀገር እንዲመለሱ በሚመለከተው በእርሶ የሚኒስትር መስሪያ ቤት ይሁነኝ ተብሎ በተደራጀ መልኩ የሚሰራ ስራ ይኖር ይሆን? ይህን አጋጣሚ አድርገው ሊነግሩን የሚችሉት ካለ ዶክተር ሂሩት።
የኢትዮጵያ ቅርስ ጥበቃና እንክብካቤ ይባል የቅርስ ባለስልጣን መስሪያ ቤት አለን በእኛ ስር። በሱ ተቋም መሰረት ይሰራል። ግን አብሮ ደግሞ በጣም ጠንከር ብሎ ለመሄድ በሚል የቅርስ አስመላሽ ኮሚቴ ደግሞ የሪቻርድ የሆኑት ዶክተር አሉላ ያሉበት ታላላቅ ፕሮፌሰሮች፣ በተለይ የታሪክ ሰዎች ያሉበት ኮሚቴ አለ። እሱ እየሰራ ነው። በተለይ ደግሞ ከለንደኑ ጋር ተያይዞ የውጭ ጉዳይ ሚኒስትር እና ለንደን የሚገኘው የኢትዮጵያ ኤምባሲ ከኛ ጋር ሆኖ ክትትል እየተደረገ ነው። ብዙ መመላለሶች አሉ። ያው አንድ ቃል አለች፣ በአንድ ቃል ምክንያት የቆመ ነገር አለ።
ምን ይሆን ዶክተር ሂሩት?
እስቲ በውሰት ውሰዱ የምትል ቃል አለች እና ውሰዱ ብለውናል፣ ግን በውሰት የሚል ነው።
ቤተ መዘክሮቹ ናቸው ያን አይነት ስምምነት እየጠየቁ ያሉት። ኢትዮጵያ የገዛ ቅርሷን በውሰት ውሰድ የሚል ሀሳብ እያቀረቡ ያሉት
መቅደላ ኮሌክሽን ላይ ያሉትን ድነው እነሱ የእነሱ ሙዚየም ህግ፣ ሙዚየም ውስጥ ያለ ቅርስ አይሰጥም። ባየነው በተነጋገርነው በጻፉልንም ህጋቸው አይፈቅድም። ስለዚህ ህጋችን የሚፈቅደው በውሰት ነው፣ ግን መልሱ ሳይሆን ይሄ ጊዜ ያልተገለጸ የማይገለጽ ውሰት ያልተወሰነ ጊዜ የሚል ነው እና እኛ ደግሞ ያው ቅርስ የቅርስ ዓለም አቀፍ ህግም አለ። ቅርስ በቦታው ነው መቀመጥ ያለበት። እሱን መሰረት አድርገን ነው እየተከራከርን ያለ ነው። እሱን መስማማት አልተቻለም። እንግዲህ ውሰት የሚለው ለእነሱ ውሰት ሆኖ ለእኛ ግን ውሰት ያልሆነ ቃል ቢኖር ደግሞ ይህ አይነት ነገር ቃሉ ማግኘት አልተቻለም።
በእርግጥም በቃል የታሰረ ይመስላል፣ ነገር ግን ከዚያ በላይ የሆነ ነው። የተዘረፉ ቅርሶችን የማስመለስ መብት የሀገሮች መሆን ነው ያለበት። በእርግጥ ቤተ መዘክሮቹ የሚሰሩበት አሰራር የቆየ ምናልባትም ተቀባይነት የሌለውንም ይጨምራል፣ ቢመለከታቸውን መጠየቅም ይጋብዛል። ዶክተር ሂሩት ይሄ ቀድሞ በተለያየ ሁኔታ ከሀገር የወጡ የተሰረቁ ታሪካዊ ቅርሶች ለማስመለስ የሚደረግ ጥረት ባለበት ባለፉት ጥቂት ዓመታት እንኳን ታላቅ ክብር የሚሰጣቸው ሃይማኖታዊ መንፈሳዊ ፋይዳ ያላቸው ሳይቀሩ በቀላሉ ሲወጡ ለገበያ ሲቀርቡ የተመለከትንበት ጊዜ አለና አንዳንድ ጊዜ የአካባቢ አለመረጋጋት ባለበት ግጭት ባለበት እንዲህ ያለው ከንብረት እንበላይ የሆነ የቅርስ ሀብት ስርቆት በቀላሉ የሚፈጸምበትንም ጊዜ ተመልክተናልና እንዳይወጡ ማድረግስ ላይ ቅርስ ሊያወጡ የሚሞክሩ ሰዎች ተጠያቂ የሚሆኑበትስ ላይ ምን አለ በተጨባጭ ሊደረግ የሚችል በእርሶ ሚኒስትር መስሪያ ቤትም ሆነ ሌሎች የሚመለከታቸው ተቋማት የሚደረግ ቁጥጥር? አድማጮች ከኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ጋር ይበልጡን በታሪካዊ ቅርሶች አጠባበቅና ከሀገር የወጡትንም ለማስመለስ በሚደረጉ አጠቃላይ ጥረቶች ዙሪያ የያዝነውን ቀሪ ምልልስ በቀጣይ ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳዬን ዶክተር ሂሩት ካሳውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ሙልቀን መለሰ ተመልሷል። ዘመን የጠገቡ የሙዚቃ ስልቶቹ ዛሬም አልጠገብ የማለታቸውን ምስጢር እርሱ ከዚህ ቀደም እንዳነሳው የሙዚቃውን ዓለም በቃይ ብሎ ትቶ ከሄደ ቢሰነባብትም ከእርሱ የተከተለው ትውልድ ድምፃውያን ታዲያ ዛሬም እንዳዲስ እያዜሟቸው የመሆናቸው ምክንያት የትላንቱንና የዛሬውን ሙልቀንን መንፈሳዊውንና የዓለምን ጉዳይ አስመልክቶ ያለውን እይታዎች፣ የሕይወትን ፈተናና ሌሎች ቁም ነገሮች ከቀድሞ የራዲዮ መጽሔቱ አዲሱ አበበ ጋር በአሜሪካ ድምፅ ቆይታው የመጨረሻ ቀን በመጨረሻዋ ሰዓት ከሙልቀን ጋር ያደረግነው ቃለ ምልልስ በርከት ያሉ ሐሳቦችን እያነሳንም እንጥላለን። በቅድሚያ ግን ከሙልቀን ስልቶች አንዱን ላስቀድም። ባይንሽ ልለፍበት በ1973 ዓ.ም የተጫወተው ነው።
ለዚህ ትውልድ ቅርብ መሆናቸው ከ30 ዓመት ከ40 ዓመት በኋላ ዛሬም እንዳዲስ የሚሰሙ መሆናቸው በእርግጥም የሙዚቃውን የዜማውን ያጫወትህን የድርሰቱን ብስለትና ውበት ያሳያሉ። ምናልባት በዚህ ዘመን የምትሰማቸው ዘፈኖች እድል ከነበረ የሰማቸውን ትነግረናለህ። ለአንተ ግን የዚያ ጊዜ አደራረስ እንደውም በአንዳንዶች ወርቃማው የኢትዮጵያ ሙዚቃ ዘመን ይባላል። እናንተ በጣም ገናቸው የነበራችሁበት እስኪ ንገረን ምንድን ነው ሚስጥሩ ትላለ? ያን ዘመን ምርጥ ምርጥ ዜማዎች እንደዛ ለመጫወት ያስቻላችሁ አድማጭ ተመልካቾቻችሁ እንደዛ ሊወዱት የቻሉበት ምክንያት?
ግሩም ጥያቄ ነው። አንደኛ ነገር ስለ ገንዘብ ግድ የለንም። ሙያው ግን የእኛ ረሀብ ነው። እኔ ለሙያው የነበረ ፍቅር እንዲህ እንዳይመስላችሁ ሁለት ቴፕ ምናምን እያገለብጥኩ ስሰራ ነው ሙሉ ይሄ ዘፈን ከዚህ ጋር ይሄዳል ከዚህ ጋር ይሄዳል ማለት ስም ነው ሞሎ። ደራሲዎች ደግሞ ሳመጣ ደራሲዎችን በጣም አከብራለሁ። በደንብ ነው የሚይዛቸው። በእኔ ዘመን ነው ደራሲ ገንዘብ ያገኘው። እኔ ነኝ ለደራሲዎች መክፈል የጀመርኩት። ሌላው ዘፈኖቻቸው በጣም ቆንጆ አድርጌ ነው ዘፈነው። ሙዚቃው አሬንጅመንቱ ዘፈኑ ባላንስድ መሆን አለበት። ያንን ሙዚቀኞች ካላስተካከሉልኝ አስወርጄ ሙዚቃ ሌላ አስገጥማለሁ። እና የኛ ውጤት ልፋታችን 5 ቀን በሳምንት እናጠናለን ከሰኞ እስከ አርብ። የዚህ ሀገር እኮ ፕሮፌሽናል ሰዎች የሚያጠኑበት ሰዓት እና ወርሶ ፕሮፌሽናል በጣም ዴዲኬትድ ለሙያችን ያ ትልቅ ነገር አደረገን። ሌላው ደግሞ አሁን ለምሳሌ አንድ ዘፈን ስንዘፍን ሙሉ ቀን እዚች ጋር ኮይ ከሌን ዘፈን ትመስላለች ምን አውጣዋል በሌላ ዜማ ይለወጣል ቀዶ ጥገና ማለት እና አንሰራረቅ ኮፒ አናደርግ የሌላውን አይተን አስመስለን ዘፍነ ምንድን ነው አሁን አንዱ ልጅ የኔን ዘፈኖች ዘፍኗል በካሴትማ ሳትመጣል ሰው ሁሉ የሰማው ያ ሙሉ ቀን የሚመስለው ልጅ ብሎ ነው እንጂ ስሙን እንኳን አያውቁት ያሁን ዘፋኝ አይደለም ነበር ራሳችንን መሆን አለብን ልፋታችን ነው ጥረታችን ነው ለዚህ ያው እኔ ሙዚቃ በገንዘብ ከሰደጋቸው ሰዎች አንዱ የመጀመሪያው ሰው ነኝ በደሞዝም ከሩሃ ባንድ ጋር ሰሰራ መጨረሻ ላይ ወረቀቱን ማሳያችሁ
አሁን ያለህበት ህይወት እንግዲህ አንተም እንደምትለው በክርስትና ህይወት ሙዚቃ ትጫወት ማዘፍን እንግዲህ አርቲስት የኪነ ጥበብ ሰው ኪነትን ነው ኪነ ጥበብ ማሳደግን ነው የሚያውና እንደው ከዚህ ቀደም ተናግረህ ወደ በርግጥ ክርስትናና የኪነ ጥበብ ስራ ይጋጫል
በደም አርጎን የሚቃጨው
አጋጭተና ታሳይብሽ
በደም አርጎን የሚላተሙት
እንደው ኪነ ጥበብ ስንል ይቅርታ ማቋረጥ ያለው ኪነ ጥበብ ስንል የግድ ሞትኩልሽ አብርኩልሽ የሚል ሳይሆን ኪነ ጥበብ ብዙ ዘርፍ አለው እንደምታውቀው በሙዚቃ በዘፈን አገርን ወገንን ማመስገን ማሞገስ ይቻላል በባህላዊ ረገድ ደግሞ ስንሄድ የሰርግ ዘፈን ለምሳሌ በባህላዊ ምሽሮችን ማጀብ መሳሰለ እዚሁ ኪነ ጥበብ ውስጥ ነው የሚወድቀውና እንደይጋጫል ስንነዚህ ሁሉ እንዳይጋጩ በመስጋት ነው
ባይ ዘ ወይ መጽሐፍ ቅዱስ ሰይጣን አንቺ ሁሉ ነው የሚጠራው ሰይጣንን
እሺ
ስለዚህ አንቺ ይወድሻለሁ በሚነለው ጊዜ እሱን ነው ታረክቲን ምናመልከው እግዚአብሔር ደግሞ አንተ እግዚአብሔር ነው ብለ ምናመልከው ጊዜ እግዚአብሔር ነው ምናመልከው ስለዚህ አንቺ ሲባል ውስጥ ያለው ግን እሱ ነው በዘፈን ውስጥ ሰይጣን ይጠቀማል በመዝሙር ውስጥ እግዚአብሔር ይጠቀማል
አድማጮች ከሙልቀን መለሰ ጋር የነበረን ቆይታ ሙሉን የቪዲዮ ቃለ ምልልስ በቅርቡ በድረገጻችን በዩቲዩብ እና በፌስቡክ ገጻችን ለይታ እናበቃለን። ሙልቀንን በኔም በአዲሱም ስም በድጋሚ አመሰግናለሁ። እስኪ አሁን ደግሞ ከሙልቀን ተወዳጅ ዜማዎች ለቅምሻ ያህል የተመረጡ የሶስት ዜማዎች ቅይጥ እንስማ። የሙሉቀንን ምርጥ ምርጥ ዜማዎች ነበር ለቅምሻ የተከታተልነው። አሁን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉም በአዲስ አመት መንፈስ ስለ ኢትዮጵያዊ ጥበብና ብልሃት ያለፈውን አመት ትዝብትና የአዲሱን አመት ተስፋቸውን መፈንጠቅ የፈቀዱ ሁለት እንግዶችን አስተያየት ባጭር ባጭሩ ሊያሰማን ተዘጋጅቷል።
ዛሬ የ2011 ዓመተ ምህረት ክረምት የተገባደደበት ያለቀበት የተፈጸመበት ነገ ደግሞ መጸው የአበባና የፍሬ ወቅት የሚተካበት ነው። አድማጮች እንዴት ሰነበታችሁ? የ2011ንና አዲስ ያዝነውን 2012 በማስመልከት የተለያዩ ሰዎችን አስተያየት ባለፈው 15 ቀን አቀረበን ነበር። ዛሬ ደግሞ ሁለት ምሁራንን ጋብዣለሁ።
በመጀመሪያ በ2012 አዲስ አመት ለቪኦኤ አድማጭ ሰራተኞችን መልካም አመት እመኛለሁ። ዶክተር ኃይለ ባንቴር ጋበላለሁ። በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰር መምህር ነኝ። አብዛኛው በድህረ ምረቃ ፕሮግራም ነው የምሰራው። እንግዲህ ሀገራችን ችሎታ ያላቸው ምሁራን እንዲፈጠሩ ጥረት እያደረግንም በዚህ አመት እንግዲህ ትኩረታችን ጥራት ያለው ትምህርት በኢትዮጵያ እንዲሰጥ፣ ኢትዮጵያ ደግሞ የራሷ እውቀት የራሷ ፍልስፍና ለዓለም ያበረከተችው ብዙ ነገር ስላለ የኢትዮጵያ እውቀትን ተመልሰን እንዳስስበት፣ ብዙ የምርምር ስራ እንሰራበት፣ ወደ ኢትዮጵያዊ እውቀት እንዲገባ ሳይንሱም አለ ማህበረሰብ ሳይንሱም አለ ህጉም አለ። እስካሁን ድረስ ብዙ ፒኤች ተማሪዎች አስመርቅ ያለኝ፣ ብዙ ማስተር ተማሪዎች አማክር ያለኝ፣ አሁን ደግሞ ይህን አዳዲስ ፕሮግራሞችም ለኢትዮጵያ ይጠቅማል የምንላቸውን በመክፈት በማደራጀት እንግዲህ ለሀገራችን እድገት አስተዋጽኦ ከሚያደርጉ ሰዎች አብሬ እሰራለሁ። ኢትዮጵያ መኝናት በአሁኑ ጊዜ ከእንግዲህ ወዲህ ብዙ የእውቀት ጦርነት አሳልፈናል። እኛ የምንፈልገው አሁን 24 የሰላም ዜማ መስማት እንጂ ሌላ አንፈልግም። እኔ እንደ አጋጣሚ በብዙ ምርምር ሲሳተፍ የኢትዮጵያ ማህበረሰብ ያልሄድኩበት ቦታ የለም ያላነጋገርኩት እና ህብረተሰቡ በጣም ጥሩ አፍቃሪ እና ታታሪ ዊዝደም ያለው ሶሳይቲ ነው። ይህንን አውቀን ተረድተን ህብረተሰቡ የምናግዝበት እና በትክክል የምንመራበት ሁኔታ እንዲፈጠር ተስፋ አደርጋለሁ። ስለዚህ ውሳኔ መወሰን ላይ ቦታ የያዙ ሰዎች ጥንቃቄ አድርገው ሀገራቸውን በትክክል እንዲመሩ እኛም ባለን እውቀት እያገዝናቸው ሀገራችን ወደፊት እንድትራመድ የነበራት ታሪካዊ ቦታ እንድትይዝ ለማድረግ የኛ ኃላፊነት ስለሆነ ለሚመጣውም ትውልድ እያወረሰን እያሳተፍን ለመቀጠል ፍላጎት አለኝ። እሱን ለማድረግ ወደኋላለን። ዋናው ነገር የሚያውቀው እግዚአብሔር ነው። እኛ እምነታችንና በፍላጎታችን በ2012 የሰላም ሆኖ የልማት የእድገት ኢትዮጵያ ማህበረሰብ ካለው ችግር ተስፋ የሚያይበትና ወደፊት የሚራመድበት እንዲሆን ነው የምመኘው። ለዛው ነው የምንሰራው። ስለዚህ እያንዳንድ ሰው ኃላፊነት ስለሆነ ይህ እንዲሆን እኔ በወክሌ እታገላለሁ።
ረዳት ፕሮፌሰር ኃይሎም ባንቲርጋ አመሰግናለሁ።
ስሜ ውቤ ካሳ ይባላል። የምሰራው አዲስ አበባ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ኮሌጅ የስርዓተ ትምህርትና ማስተማር ክፍል ውስጥ ነው ማስተምረው። አሶሺየት ፕሮፌሰር ነኝ። እንግዲህ 2011 ያው እንደምታውቁት ብዙ ስቃይ፣ መከራ፣ ችግር ያለበት ሁኔታ ነው ያሳለፍ ነው። እግዚአብሔር ደግ ነው ደግሞ እዚህ አድርሶናል። ወደፊትም እንግዲህ እግዚአብሔር ኢትዮጵያን ይጠብቃታል። ከህዝቦቿ ጋር ሆና በልዕልና ከፍ እንደምትል ሙሉ ተስፋ ነው ያለ። እንግዲህ በመማር ማስተማር ሂደቱም በእኛ ዩኒቨርሲቲ አካባቢ በሰላም ነው ያሳለፍ ነው በእውነቱ። ግን ሌሎች አካባቢዎች ያው ችግር ነበረ። እንግዲህ ችግሩን ደግሞ እንግዲህ በሂደት እየተፈታ ነው ያለው። የበለጠ ደግሞ እንደሚፈታ ተስፋ አደርጋለሁ። ለአሜሪካ ድምጽ ሬዲዮ አድማጮች በሙሉ 2012 የሰላም የብልጽግና የደስታ ዘመን እንዲሆን እመኛለሁኝ። ለአዘጋጆቹም እንደዚሁ ለመላው የኢትዮጵያ ሕዝብም የሰላም የብልጽግና የደስታ የፍቅር ዘመን እንዲሆን እመኛለሁኝ።
አመሰግናለሁ ረዳት ፕሮፌሰር ውቤ ካሳ። አድማጮች፣ በነገራችን ላይ ረዳት ፕሮፌሰር ውቤ ካሳ ከማስተማር ስራቸው በተጨማሪ ላለፉት 9 ዓመታት ዳግማዊ ምኒልክ መታሰቢያ መምህራንና ቀሳውስት ማሰልጠኛ ትምህርት ቤት በትርፍ ጊዜያቸው ሰላም ለኪ ብለው ጀምረው ብፁዕ አንተ ዮሐንስ ጾመ ድጓውንና ድጓውን ለ9 ዓመታት ተምረው የፈጸሙ ብርቱ ምሁር ናቸው። ሌላ ጊዜ ይጃቸው ቀርባለሁ። የዛሬ 15 ቀን እንገናኝ። ደናው ነው።
ንጉሴንና እንግዶቹን ላመስግንና ለሌላ ዘና ተብሎ ለሚደመጥ የሙዚቃ ዓለም ወግ ወደ ምሽቱ የመጨረሻ ቅንብር እንሻገር። እውቁ የቤዝ ጊታር ተጫዋቹ ቶማስ ጎበና ስለ ሙዚቃ ሕይወቱ ጅማሬ እያጫወተን ነበር። በቀደመው የራዲዮ መጽሔት ወጋችንን የገታ ነው። ሙዚቃን የሕይወትህ መንገድ ለማድረግ በኮሌጅ ያጠናኸውን ሙያ እስከ ማስጣል ላበቃ ትልቅ ውሳኔ መንገድ አሳይህ ማን ነበር ለሚለው ጥያቄ ከገዛ ቤቱ ብዙ መራቅ እንዳልነበረበት የነገረንን ላስቀድም።
በጣም እኔ ላይ ተጽዕኖ ያደርጋል ብዬ ማስበው ወንድሜ ነው። ምክንያቱም ሪሊ እሱን እያየሁ ነው የመጣሁት። እሱ ቤስ ስለተጫወተ probably directly በዛ ምክንያት ነው ቤስ ፕሌየር የሆንኩት። ምክንያቱም ያደግንበት አኩስቲክ ጊታር ነው እንደ መጫወቻ ነው እንጂ እንደ ሙዚቃ ኢንስትሩመንትም አስቤው አላቅም ሳድግበት። ሄኖክ እዚህ መጥቶ ቤስ ስለተጫወተ እኔም ቤዝ መጫወት ጀመርኩ። እዚህ ሀገር ደግሞ ስመጣ ባይንም አየዋለሁ፣ ሲሄድም ሲጫወት አየዋለሁ። ችሎታውንም አይ ካን ሪሊ በዛ ሰዓት ላይ እንግዲህ ማየት ስለምችል ከኛ በጣም ከፍ ያለ ስለሆነ ናው እንግዲህ እሱም ያደረገውን ለማድረግ ሞክራለሁ። ኦፊሻሊ ቁጭ ብዬ ባያስተምረኝም እሱ ያደረገውን ነው ከዛ ነው የተነሳው። ከዛ የራሴን መንገድ እያሱ ስመጣ ኤግዛክትሊ ጊዜውን አላውቅም፣ አንዳንድ ነገሮች የተቀየሩ መጡ።
አንዳንድ ነገሮች እየተለወጡ መጡ ነው ያለን ቶማስ። ምን ይሆኑ እነኚህ እየተለወጡ የመጡ ነገሮች? ባለፈው ሳምንት ወጋችን እልባት ካደረገበት ይቀጥላል።
ከዛ የራሴን መንገድ እያሱ ስመጣ ኤግዛክትሊ ጊዜውን አላውቅም፣ አንዳንድ ነገሮች የተቀየሩ መጡ። አሁን እዚህም ያለንበት የሰራሁት ሙዚቃ ሬጌ ነው። ሰውም ያቀኛል ለማለት ሳይሆን ትንሽ የሚያቁኝ ሰዎች ሬጌ ብዙ እንደምጫወት አድርጎ ነው የሚያቁኝ። የሚገርመው ሌላ ሙዚቃ ነው ብዙ የሰራሁት በህይወቴ ሙሉ፣ ግን ሬጌንም ወደዋለሁ መጫወቱንም አይ ቲንክ በደንብ ገብቶኛል መሰለኝ። ሶ እንደዛ ስገባ ደግሞ ሞር እያየሁ የመጣሁት የቦብ ማርሊ ኤንድ ዘ ዌይለርስ ቤስ ፕሌየር ፋሚሊ ማን ይባላል። አስተን ፋሚሊ ማን ባረት ፈኒ ናፍ አሁን እዚህ ሜሪላንድ ውስጥ ነው የሚኖረው። ይህ ሰውዬ ብዙ ክብር አይሰጠውም ከሬጌ ውጭ። የሚያውቁ ሰዎች ግን በሙሉ ዋን ኦፍ ዘ ታፕ አድርገው ቤስ ፕሌየር የሚጽፉት እሱ ነው። ምክንያቱም ሂዝ ናት ቬሪ ቴክኒካሊ ግፍትድ የሆነ ሰው አይደለም። ሂ ደዝንት ዱ በጣም ብዙ ፋስት ነገሮች እንደዛ የሚሰራ ሰው አይደለም። ግን ስለ ሙዚቃ ያለው አስተሳሰብ እነሱን እንዴት ተርጉሞ ወደ ቤዝ እንደሚቀይረው ለእኔ በጣም የሚገርም ነው። ምክንያቱም ሲምፕል ነገር ነው የሚሰራው፣ በዛ ግን በጣም ብዙ ሰው ያውቀዋል በስምም ባታውቀው። የቦብ ማርሊ ዘፈኖች ዌይቲንግ ኢን ቬይን፣ እነዚህ ነገሮች ጠርተን ሙዚቃን ባናቅ የምናስባቸው ሜሎዲዎች ከቤዙ ጋር የተገናኙ ናቸው። ምክንያቱም ቤስ ዩዥዋሊ ሰው አያውቀውም አይሰማውም። የኋላ ሙዚቃ ነው፣ ሰፖርት ነው፣ ባክቦን ነው። እንዲህ እንደ ዘፋኝ እንደ ሜሎዲ ሰምተው ብዙ አታውቀውም ሙዚቃ ውስጥ ከሌለ።
ሙዚቃ ማወቅ አለብን፣ ፍልፍል መለየት አለብን።
ግን የእሱ አፕሮች ከሪትም ጋር ብቻ ሳይሆን ከሜሎዲም ጋር ስለነበረ ሲምፕል ሆኖ በጣም ኤፌክቲቭ ነገር ማድረግ የሚችል ሰው ነው። አንድ ጥሩ ወዳጅ የነበረ ዳንኤል ታይ የሚባል አርቲስት ነው።
ሳህል ያስታውሳል።
ዳንኤል እኔ ጋር ለአንድ አመት ኖሯል እዚህ ሀገር ሲኖር እና በቃ ኤቭሪ ሞርኒንግ ኮፊ የጠጣን ፊሎሶፊ ነው እናወራ የነበር ውሏችን ማለት ነው። እና አንድ ጊዜ ስለ ራሱ ሲነግረኝ ጀስት ባጭሩ ለማውራት በቃ ቁጭ ብሎ ቲቪ ላይ ምስል በተቀየረ ቁጥር እሱ ምስል እስኪቀየር ባለው ጊዜ ለመስራት የሚሞክረው ነገር አለ። እና እንዴት ነው እንደዚህም ለፕራክቲስ ነው የምታደርገው ነው መስለው የሚለኝ ነገር አለ። እኔ መሞክረው ይለኛል በጣም ኮምፕሌክስ የሆነውን አይዲያ በሁለት ቃል ላንተ መስጠት ብችል ዳስ ዘ ቢግስት አቺቭመንት ብሎ ያወራኛል። ስለ ሙዚቃ ሲወስደው በቃ ሲምፕል ነገር ሰው በጣም ትንሽ ይመስለዋል ወይ ኮምፕሌክስ ነገር ካልሰራ፣ ግን አይዲያው ራስን ኤክስፕሬስ ማድረግ ከሆነ እኔ ኮምፕሌክስ አይዲያ ኖሮኝ አንድ ቃል ሰጥቼ እኔ የምልህ ነገር ከገባ እኔ በጣም ትልቅ ሰው መሳካት ብቻ ሲሆን አይ ቲንክ ትንሽም ከፍ ማድረግ ትችላለህ ራስን። ምክንያቱም ይሄ ቀላል ነገር አይደለም። በዛ አይን ነው የእሱን አሰራር የማየው ማለት ነው።
ይሄ በጣም የሚስበኝ ሀሳብ ነው። ከባድ ነገርን ቀላል ማድረግ የመሰለ ውስብስብ ነገር የለም እንዳልከው።
ቀላልነቱ ኤክስፕሬሽኑ ነው፣ ለሰው ለማስረዳት
ማሳየት
ማሳያው ነው ቀላሉ። አይዲያው ስቲል ኮምፕሌክስ ነው፣ እሱ ነው ለውጡ።
ወደ እሱ እንምጣ። የፈጠራ ሂደትን ብለው ክሬቲቭ ፕሮሰስ የሚለውን አንድ ሙዚቃ ለመቀመር ስትነሳ፣ አሁን የመጨረሻው ስራ አንቺን ነው የማውቀው፣ ምናልባት ሌሎችም ስራዎች ሊሆን ይችላሉ መንገድ ላይም ያሉ እንዳሉ እረዳለሁ። አንድ የሙዚቃ ሀሳብ በአእምሮ ሲጠነሰስ እና ያን ሙዚቃ አድማጭ ጆሮ የሚደርስበትን ስትጠነስስ፣ ስታወጣ ስታወርድ፣ ምናልባት በእንቅልፍ ልብ ሁሉ ሂደቱ ይቀጥል ከሆነ አላውቅም የሚቀጥል ይሆናል። እንደነች ፈጠራ ሂደቶች ምን ይመስላል ለአንተ? አንድ ሙዚቃ ሀሳብ መጥቶልህ የምትፈልገው መድረክ ላይ መጫወት እስክትችል ድረስ ባለ ሂደት እስኪ በጨረፍታ አሳየን።
ወል ሁሉም ልዩ ልዩ እንትን አለው። እኔ ያው ግጥም ስለማልጽፍ ከዛ መጀመር አልችልም። ዩዥዋሊ ከሙዚቃ ነው የሚጀምረው። ሶ ዛሬ ለምሳሌ አዲሱ አይዲያ ከሪትም ሊሆን ይችላል የመጣው፣ ሜይ ቢ የሰማሁት ሙዚቃ ሊሆን ይችላል፣ ወይንም ራሱ የመጣም ነገር ሊሆን ይችላል። እሱ ከሆነ ወል ያን ሪትም ታስቀምጠና ከዛ ጋር እንግዲህ ይጀምራል ማለት ነው። ሜይ ቢ ከአመት በላይ ይሆናል ቤዝ ላይኑ ደግሞ ሊመጣ የሚችለው ኦር በ45 ደቂቃ ሙሉ ዘፈን በአስር ደቂቃ ሙሉ ዘፈን የሚመጣበት ጊዜ አለ። ማለት ኢንስፓየርድ ሆኖ ቁጭ ስትል የሆነ ሪትሙ ኦኬ ቤዝ የሆነ ቤዙ በቃ ተስማምተዋል፣ እንደዛ እያለ ይሄዳል። ሁሉም መንገድ ክፍት ነው፣ ሁሉም ይለያያል። በጣም ብዙ ፈጠራ ችሎታ ያላሉ ሰዎች ማለት ዴይሊ ላይፋቸው የኔ ዴይሊ ላይፍ ፈጠራ ችሎታ ውስጥ የለም። አርቱ ስላለው ብቻ ፈጠራ ችሎታ ውስጥ አለው ማለት አለብን። ቁጭ ብሎ የመጻፍ ኮምፖዝ የሚያደርግ everyday ስራ አይደለም። most of my everyday እንትኔ ያው ላይቭ ሙዚቃ ላይ
ስላለ
ግን still everyday create እናደርጋለን። so frequency እንደሌላ ሰው ባይሆንም ይሄ ነው። ሌላ ሰው በጠይቀው በጣም ብዙ ዜና ያሉ ካሉ ብዙ ያነባኳቸው መጻፎች አሉ። as a matter of fact quest love የሚባል the roots drummer በጣም የሚገርም ስለ creativity የጻፈው መጻፍ አለ። i really recommend it to people። እሱን ስታነብ process እንዳለው ታያለህ። አንዳንድ ሰው ዝም ብሎ ተሰጥቶና gift ስላለው አይደለም በቃ ዝም ብሎ የሚጽፈው it's a work ልክ እንደማንም ስራ ገፍተ ዛሬ ላይ ጽፈ ስትሰረዝ ለገ ስታስብ ስታነብ ቃል ስታይ ስትመርጥ እንደዚህ ነው። ይሄም አይነት ፕሮሰስ አለ። ሰው ብዙ ፈጠራ ያስቸውለታ ያሉ ሰዎች probably ያውጡት ፕሮሰስ ሊኖር ይችላል። እኔ እንዳመጣጡ ነው እውነት ለመናገር ባለውበት ጊዜ ያው ብዙም ቁጭ ማለት ጊዜ የለኝም። ከሥራ በኋላ ምናምን ስለሆነ የሚሰራው ከቱር ምናምን በኋላ የኔ የሚቀለኝ እና የሚቀርበኝ ኢንስፓየርድ የሆኑ ሞመንቶች ናቸው። ማለት አንድ ነገር ኢንስፓየር ካረገኝ አመጣጡ ኢዚየር ነው። ማለት ኦሬዲ መነሻ አለ፣ ከዛ መነሻ ጀመረ ኢንስፓየር ባረገ ሙዚቃ ተተከተ፣ ያን የሚወስደው መንገድ ይዘት ይሄዳል። ሞር ወደዛ ላይ ነው እኔ ያለው። አዎ ጀስት ያለውበት ላይፍ እንደዛ ስለሆነ
አሉምራቱ አልማ
ቶማስ የሙዚቃ አሻራን በላቸው። አሁን አሻራው ካረፈባቸው በርከት ያሉ የሙዚቃ ስራዎቹ ቀየጥ ያደረግናቸውን በሙዚቃም ቀለማት አይደል አሁን ዛሬም ከልዩ ልዩ ሙዚቃ ቀለማት ውህዶች ለቅምሻ ወሰናቸውን ነበር የሰማነው። ቶማስንም ለጊዜው አመሰግናለሁ። ሙሉ ምልልሳችንን በድረገጻችንና በፌስቡክ ገጻችን እናኖራለን። አድማጮች አሁን ዝግጅታችንን ወደ ማገባደዱ ነን። ከመጽሔት ታዳሚዎች ድምጽ የሁለቱን አስተያየቶች ለአየር እናብቃ። ብርሃን ድልነሳው የተባሉ አድማጫችን ናቸው ከሆላንድ ይህን ያሉን። ባልደረባ አዲሱ አበበ በተወዳጅ ፕሮግራም የናፈቀ ይመስላል፣ በእንግሊዘኛ ነው አዲሱ አበበን ሚስ ያደረክ ይመስላል ሲሉ በጨዋታም በቁም ነገርም አስተያየታቸውን የጀመሩት። እናም እንዳይጠፋብህ አንተም ብትሆን የምታመጣው መፈለጉና መናፈቁ በርሱ ሳይብስ አይቀርም ይላሉ ብርሃን። ብቻ ብዙ ጥሩ ድሎች አገኛችሁ ከስንብቱ ጀምሮ በሽልማቱም ይኸው ደግሞ ከሙልቀን መለሰ ጋር ባደረጋችሁትም ቃለ ምልልስ እኛም መላልሰን አገኘነ። ከሁሉ በላይ ግን አሉ ብርሃን አስተያየታቸውን ሲያገባድዱ፣ ከሁሉ በላይ ግን ቅብብላችሁና ጨዋታ አዘል አቀራረባችሁን የምናጣውን ያህል ድንቅ ዝግጅቶችህ እጅግ ያስደስታሉ። ሊያውም ለሁለት የምታዘጋጁትን ለብቻ ለዚህ ሁሉ እንዴት ጊዜ እንደምታገኝ ይገርማል ሲሉ አክብሮት ባዘለ አድናቆት አስተያየታቸውን ደምድመዋል። የሆላንዱን አድማጫችንን ብርሃን ድል ነሳውን ለመልካም አስተያየታቸው አመሰግናለሁ። የህይወት መንገዶች የሚል ርዕስ ሰጥተ በመንግስቱ ለማና በደበበ ሰይፉ ህይወት ታሪኮችና ስራዎች የጀመርከው የቀደሙትን ምርጦቻችንን ድንቅ ፕሮግራም ምርጥ ነውና አይቋረጥ ያሉን ደግሞ ትንግርት የተባሉ አድማጫችን ናቸው። ትንግርትን እናመሰግናለን። እግዜር ይስጥልን። አልተረሳም፣ አይቋረጥም ቃል እንገባለን። ሌሎች አድማጮቻችንም መጽሔት የእናንተ ነውና ባቀረብናቸውም ሆነ ለፕሮግራማችን ይስማማሉ በምትሏቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እንጋብዛለን። ምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን
የተከበራችሁ አድማጮች የዛሬ ዝግጅታችን ተጠናቀቀ። ለራዲዮ መጽሔት አሉላ ከበደ፣ ፕሮዲውሰሮቹ ብርሃን ኃይሉ እና ንጉሡ ታምሬ፣ ዌብና ማኅበራዊ ሚዲያ ላይ አበባየሁ ገበያው፣ ቴክኒሽያኑ ቻን ሻንጋንግ፣ እንዲሁም ሪፖርተሮቻችን ሙክታር ጀማል፣ ሆራ አርሰዴ፣ መስፍን አራጌ ደሴ ላይ፣ እኔም ማስተናጋጃችሁ ሰሎሞን አባተ፣ አብራችሁን ስለ ቆያችሁ ከልብ እያመሰገንን እንሰናበታለን። መልካም የኢሬቻ በዓል በድጋሚ ጤና ይስጥልኝ። በደህና ደሩ።
ሙሰጃት ሙሰጃት ነፍሴን በስቶታ ሽልማት ልቱ አንቺ ተበርኬታ ስለሚበት